ተከታዩ ውይይት በሁለት ምሁራን መካከል የሚካሄድ በአሁኑ የኢትዮጵያ ፖለቲካ አካሄድ ላይ ያተኮረ ይሆናል። የቀድሞው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪካና በመካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሂድ አፍሪካዊ ተቋም መሪ ሻለቃ ዳዊት ወልደ ጊዮርጊስና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው ተወያዮቹ። ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚህ ጽሑፎች ናቸው። አሉላ ከበደ ነው ያወያያቸው። ወደ ውይይቱ ነው።
ሻለቃ ዳዊት ከርሶ ነው የምጀምረው። አሳሳቢ የሆነ ሲሉ ይጀምራሉ። በግርድፉ ነው ወደ አማርኛ ሐሳቡንም መልሰው ወደ ለየለት የእርስ በርስ ጦርነት እንዳንገባ ሲሉ የሚንደረደሩበት ጽሑፎ እንደ አውሮፓውያን የዘመን አቆጣጠር በ1928 ወደ ስልጣን የመጡትን 31ኛውን የዩናይትድ ስቴትስ ፕሬዚዳንት ሀርበርት ሁቨርን ያነሱና በጊዜው እጅግ ገናናና ተሰሚነት የነበራቸው ናቸው። በዩናይትድ ስቴትስ ታሪክ እጅግ በበረታው የምጣኔ ሀብት ድቀት ዘመን የነበራቸውን የአመራር ጊዜ በማውሳት በስልጣን ዘመናቸው መገባደጃ የወሰዱት የተለመደውን አባባልም ይጠቀማሉ። በጣም ከረፈደ ይሉታል። በቀጥታ ከእንግሊዝኛው ቃል መልሼ ነው። ለዚያ ግዙፍ ችግር በቂ ያልሆነ ምላሽ በመስጠታቸው በዚያ እንደሚታወሱ ዛሬም ድረስ ያነሳሉ። በቀጥታ ወደ ኢትዮጵያ ጉዳይ ይሄዱና ኢትዮጵያ የከሸፈች ሀገር እየሆነች ነው ይላሉ ሻለቃ ዳዊት። እስኪ ለአድማጮች በሚገባ እርሶ በራሱ አንደበት ያስረዱን፣ ምንድን ነው ሊያሳዩን የፈለጉት?
እሺ፣ አመሰግናለሁኝ። በመጀመሪያ ዶክተር ዮናስ የጻፈው አንብቤ ያለሁኝ እና ኮምፕሊመንት የሚያደርግ የሚደጋገፍ ነው እንጂ የሚጋጭ ነገር አይመስለኝም። እኔ ያተኮርኩበት ትንሽ ለየት ያለ ነው፣ እሱ ያተኮረበት ለየት ያለ ነው። የሚደጋገፍ ነገር ነው፣ ግን አንዱ አንዱ እንዴት ይደግፋል የሚለውን መወያየት እንችላለን። ይህንን ጽሁፍ ስጀምር ስራዬ ጽሁፍ ነው። እኔ ሌላ ስራ የለኝም። እኔ ብዙ አመቴ 24/7 ኮምፒውተር ፊትና መጽሐፍ አካባቢ ላይብረሪ እንትን ምለው። ስለዚህ ሄርበርት ሁቨርን ታሪክ ሳነብ ይሄንን ያየሁት አብሶሉትሊ ሶልድ ከተመነው በላይ ተሽጫለሁ ይላሉ እሳቸው። የዛ ጊዜ ግሬት ዲፕሬሽን እንዳልከው በኢኮኖሚ ቀውስ በነበረበት ጊዜ ህዝቡ የሚጠብቀው መሪ ያንን በጊዜው የነበረውን ታላቅ የኢኮኖሚ ቀውስ የሚፈታላቸው ሰው ነበረ። እሳቸው ግን ለዛ ብቁ ባለመሆናቸው፣ ሰው ግን እንደ ሱፐርማን ከሰው በላይ የሆኑ ያንን ችግር ሊፈቱ ይችላሉ ብሎ ተማምኖባቸው ነበር። እሳቸው ራሳቸው የተናገሩት ነው። ሰው የሚጠብቀው እኔ ልሰጥ ከምችለው በላይ ነው ብለው ያንን የጻፉትን ነው ከጠቅላይ ሚኒስትር አብይ ጋር ለማወዳደር የሞከርኩት። ጠቅላይ ሚኒስትር አብይ ልክ እንደዚሁ ነው። ነገር ግን ሁቨር አልችልም ያሉት እና ከምጠብቀው በላይ ነው የተሰጠኝ አደራ ነው የሚሉት። ጠቅላይ ሚኒስትር አብይ ስልጅ ስልጣን ላይ ሲገቡ በደስታ ነው የተቀበሉት። እችለዋለሁ ነው ነው የገቡት። ለህዝብ ተስፋ ሰጥተው ነው የገቡት። ስለዚህ ነው ሰው ጠቅላላ እምነት የነበረው እና አሁን ከአንድ አመት በኋላ ሁለቱን ሳነጻጽር ምናልባት ጠቅላይ ሚኒስትር የገቡበትን ችግር በደንብ አላጠኑት ይሆናል። ምን ያህል ከባድና ምስቅልቅል እንደሆነና በደንብ አልተረዱት ይሆናል። ምክንያቱም በጸጋ ነው የተቀበሉት። ትልቅ ተስፋ ነው የሰጡት። እፈተዋለሁ ብለው ነው የገቡት። ነገር ግን በዚህ በአንድ አመት ውስጥ ያየ ነው። ይህንን በከፊልም ሆነ በሙሉ አለመቻላቸው ስላሳየ ይህንን ታሪክ ጠቀስኩ ስጀምር ጽሁፌ።
ዶክተር ዮናስ ወደ እርሶ ልምጣ። እርሶም ቀደም ብዬ በመግቢያው እንደጠቆምኩት በቀጥታ ለጠቅላይ ሚኒስትር አብይ አህመድ በሚል በጻፉት ደብዳቤ፣ ኋላ ላይ ግልጽ ደብዳቤ በሚል ለህዝብም እንዲደርስ አድርገዋል። በቀጥታ የጻፉትን በሰኔ ወር የጻፉትን ሌላ ጽሁፍ ዋቢ በማድረግ ነው ጽሁፎን የሚጀምሩት። ከእውታ ወደ እልልታ በሚል ርዕስ የጻፉትን በማስታወስ የሚንደረደሩት ግልጽ ደብዳቤውን ከድረሱልኝ እውታና ስቃይ የወለደችው ኢትዮጵያ ይላሉ ጠቅላይ ሚኒስትር አብይን የእልልታ መዝሙር ትጠብቃለች ያሉበትን ያስታውሳሉ። አሁንም ግን በሚያመጡት ለውጥ ተስፋ አልቆረጥኩም ነው የሚሉት። ችግሮች ያሏቸውን እንዲሁም በአማራጭነት የሚያቀርቧቸውን ሀሳቦች ይዘረዝራሉ። እስኪ እርሶም የእርሶን ጽሁፍ መሰረቶች ያስይዙንና ግራና ቀኝ ችግሮችንም መፍትሄዎችንም እንድታመላክቱን እናድርግ።
እሺ፣ በጣም አመሰግናለሁ። አሁን አንተ እንዳልከው በጁን 2018 በፈረንጆቹ አቆጣጠር አንድ የጻፍኩት ጽሁፍ ነበረ። ያን ግልጽ ደብዳቤ ለፕራይም ሚኒስተር አብይ ፍሮም ኡኡታ ቱ እልልታ የሚል ነበረ ታይትሉ። ያንን መንሽ ያደረኩበት በዛን ጊዜ እርሶን የወለደች ኢትዮጵያ በኡታ መሃል ነው በጭንቅ ነው የተወለዱት ከኢትዮጵያ የወለደችው በዛ ሁኔታ ላይ ነው ከርሶ ግን የምትጠብቀው አዲስ ኢትዮጵያ እንድትወለድ ነው ያቺ የምትወለድ አዲስ ኢትዮጵያ ደግሞ በልልታ እንድትወለድ ነው የምትጠብቀው የሚል ነበረ የዛን ጊዜ ይጠብቁት ማለት ነው አሁን በምንመለከትበት ጊዜ ሁለት አይነት አመለካከት አለው አንደኛው ከሰኔ ጀምሮ እስከ አሁን ድረስ ባለው ከ150 በላይ ብሎግ ያለው በስም ያልነበረ መጽሐፍ ኮኪ አቤሰሎም KOKI አቤሰሎም በሚል ፌስቡክ ላይ ነበር በብዛት የሚጽፈው ወደ 300 250 ምናምን ጽፍ ያለው ግን 150 የሚሆነው ፕራይም ሚኒስተሩን የሚደግፍና የሳቸውን ተቀናቃኞች በከፊል ወይንም በብዛት የሚያወግዝ ነው አሁንም ለፕራይም ሚኒስተሩ ወይንም ኢትዮጵያ ውስጥ ለሚካሄደው ለውጥ ሙሉ ድጋፍ ብቻ ሳይሆን ሙሉ እምነት አለኝ ያንን በማስመልከት ኮልስ የተነሳሁበት መነሻ ምንድነው በመጀመሪያ ደረጃ የጠቅላይ ሚኒስተሩን ብቃት ወይንም ደግሞ አደረጉ ወይንም አላደረጉ የሚልበት ቦታ ላይ ከመድረሳችን በፊት መነሻችን የአገሪቷ አጠቃላይ ሁኔታ መመልከት አለብን ያንን በመመልከትበት ጊዜ አንደኛ ባለፈው 27 አመት በተለይ ከዛም ደግሞ ባለፈው 40 አመት ማለት የሚቻልበት ብዙ ቁስሎች ተፈጥረዋል በኢትዮጵያ ብሔረሰቦች በኢትዮጵያ አሁን ባለው ደግሞ በዘራ መመለካከት ብዙ የተፈጠሩ ነገሮች አሉ ሁለተኛ ደግሞ በተለይ ይሄ ኤሊት ምንለው ፖለቲካው ውስጥ ያለው በጣም በጥላቻ የተወጠረ ፖለቲካ ውስጥ ነው ያለነው ኦሮሞ ከአማራው ጋር አማራው ከትግሬ ጋር ያለው የዘር ችግሮች በጣም ፍሬ ሰደዱ ናቸው እነዚህን መመገብ መቻል አለብን እነሱም ከተመለከትን በኋላ ፕራይም ሚኒስተር አብይ የሚሆኑ ማንም ሰው ቢመጣ ሊያደርግ የሚችላቸው ነገሮች በጣም የተወሰኑ ናቸው ብዙ ጥረት ያለበት ብዙ ድጋፍ የሚፈልገው ትግል ነው ፊታችን ላይ ያለው አንድ አመት ረጅም ይመስላል ኢትዮጵያ ላለችበት ሁኔታ አንድ አመት ረጅም ጊዜ አይደለም ያንን በሚመለከት እንግዲህ በጠቅላላ ሁኔታውን በዛ መለካከት ከተመኩት በኋላ ሆኖም ግን ባለፈው አንድ አመት የተሰሩ ስህተቶች አሉ መሰራት ያልነበረባቸው ስህተቶች ተሰርተዋል እነዛም ደግሞ ለህዝቡ በከፊል ተደምር ያለው ይል የነበረው ተቀንሻለሁ እንዲላቀቆታል ከተደምር ያለው ተቀንሻለሁ መግባት ያልፈለገው ደግሞ ግራ ገብቶት ወዴት ነው የምንሄደው የሚልበት ደረጃ ላይ የደረሰበት ሁኔታ አለ ይሄ በአንዳንድ በተሰሩ ስህተቶች ነው ከዛ ውጭ ደግሞ መሰራት ሲገባቸው ያልተሰሩ ነገሮች አሉ እነሱም ደግሞ እነዚህ አሁን ብዙ የተካረሩ ነገሮች የተመለከትናቸው እነዚህ የመሰናቀል ሁኔታዎች በአንዳንድ አካባቢ የመካረር ሁኔታዎች እነሱ እንዳይመጡ ብዙ መሰራት የነበረባቸው ነገሮች አልተሰሩም ያኔ የመጀመሪያውን የሰኔን ደብዳቤ በጻፍኩበት ጊዜ እነዚህ ነገሮች አሁን መሰራት አለባቸው እነዚህ ነገሮች አሁን ካልተሰሩ ያጋጥሙናል ያልኳቸው ነገሮች ናቸው አሁን እየተከሰሱ ያሉ ለምን ነው እንግዲህ እኔ የተነሳሁት
ችግሮቹን እናስቀድም ምናልባት ከሁለታችሁም ባሻገር ብዙዎች የሚስማሙባቸው በርግጥ የሆኑ የተጨበጡ ጉዳዮችን እናስቀድምና ስር የሰደዱ ችግሮች ይሏቸዋል ዶክተር ዮናስ በአገሪቱ የተለያዩ አካባቢዎች ግጭቶች ይታያሉ የሰው ህይወት መጥፋት ብቻ ሳይሆን ከዚህ ቀደም ባልታየ መልኩ ቡድን የለየ ግልጽ ይወጣ አንዱ ሌላው ላይ የሚያደርሰው የሚመስሉ ጥቃቶች በስፋት እየታዩ ነው ያን መቆጣጠር አልመቻላቸውን ብዙዎች በቅሬታ ያነሳሉ መሰረቱ ምንድነው ሌሎች ችግሮችስ ምን አሉ ከሚታዩት ባሻገርም የምታነሷቸው ካሉ እንመርምር ሻለቃ ዳዊት የርሶ ነው እድሉ መጀመሪያ የችግሮቹን ምንነት እናንሳና ያቀረባቸዋቸውን አማራጮች በእርግጥ ከዛ ጋር ይስማማሉ ይመጥናሉ እንመለከታለን
የችግሮቹን መንስኤ መናገር ወደ ኋላ ብዙ መመለስ አያስፈልግም ነገር ግን ዛሬ ያሉትን ችግር ብንነጋገር የኔ ደግሞ ትንሽ እድል ምንድን ነው አፍሪካ ውስጥ ብዙ ስለሰራሁኝ ብዙ የወደቁ ሀገሮች ብዙ በአመራር ችግርና እርስ በርስ በተፈጠረ ችግር ምክንያት የወደቁ መንግስታትና ብዙ ትርምስ የፈጠሩ ብዙ ያለቀበት ሁኔታ ስለተመለከትኩኝ ከዛ ጋር እያነጻጸርኩ ነው ፍርሃቴና ስጋቴ ሌላው ደግሞ እኔ ወታደር ነኝ ወታደር ሆኜ ተዋግቻለሁኝ ወታደሮች ሲዋጉ አይቻለሁ ለኢትዮጵያ አንድነት ደግሞ ብዙ መስዋዕትነት ሲከፍሉ አይቻለሁ መስክሬያለሁ የኔ ጓደኞች ሁሉ አልቀዋል በዛ አንጻሩ ደግሞ ኢትዮጵያ ውስጥ ራሶችን ኢትዮጵያን እዚህ ለማድረስ የተከፈለውን መስዋዕትነት አውቃለሁኝ ስለዚህ ከሁለቱ አንጻር እያየሁኝ እቺ ኢትዮጵያ ወዴት ነው የምትሄደው የሚለው ስሜቴን አለ ከስሜት ባሻገር ደግሞ በተግባር የምናየው አሁን ለዶክተር አብይ ጥፋት አይደለም የተረከቡት ጥፋት ነው የምናየው አንደኛ የኤትኒክ ፌደራሊዝም የሚባለው ህገ መንግስቱ በህዝብ ሳይመክርበት ህዝብ ሳይወስን በተቋቋመ ህገ መንግስት፣ በተቋቋመ ኤትኒክ ፌደራሊዝም፣ በተቋቋመ ፓርላማ ነው ይህ ችግር እዚህ ሊደርስ የቻለው። ይህ ማንም የሚጠይቀው ነው፣ ማንም የሚረዳው ነው። አሁን ለውጥ የሚፈለገው የችግሩ መንስኤ ከሆነው ከኤትኒክ ፌደራሊዝም እና ከህገ መንግስቱ የሚለየን እና ወደ አዲስ ስርዓት የዴሞክራቲክ ስርዓት የሚያሸጋግረን ፖሊሲ ነው የሚፈለገው። ይህንንም ፖሊሲ የሚቀርጽ መሪ ነው የሚፈለገው። ይህንን ጠቅላይ ሚኒስትር አብይ አድርገዋል ነው የምለካቸው። የእሳቸውን ውጤት፣ የሀገሪቱን ሁኔታ ከዛ አንጻር ነው የምንለካው። ያ ባለመደረጉ ምክንያት ህገ መንግስቱ ባለመለወጡ የኤትኒክ ፌዴራሊዝም ካለፈው ጊዜ ክላሶ በብሔረሰቦች መካከል ከባድ ግጭት ተፈጥሮ ኢትዮጵያን እኔ በቀዳማዊ ኃይለ ሥላሴ ጊዜ አገልግያለሁ በውትድርና ሙያ፣ ከዛም በደርግ ጊዜ በተለያዩ ስርዓት አገልግያለሁኝ። አሁንም በሩቅ ርቀት የኢትዮጵያን ሁኔታ ሰሩት ይቻላል። ኢትዮጵያ እንደዚህ ያለ ደረጃ ላይ ደርሳ አታውቅም። ድሮ 10-20-30 ሰው ሲፈናቀል ትልቅ ወሬ ነበረ። ዛሬ በሚሊዮን የሚገመት የተፈናቀለ ህዝብ እያለ ያ ትልቅ ወሬ ሆኖ አይታይም። 4 ሚሊዮን የተፈናቀለ ህዝብ አለን። በየትኛውም ኢትዮጵያ ውስጥ ዛሬ በነፃነት መነቃነቅ አይቻልም። በየቦታው የተፈናቀሉ ሰዎች በየጫካ ውስጥ የሚኖሩት። በዚህ ውጊያ በክልሎቹ መካከል የተርፍ የመስመር የቦንድሪ ጦርነት እየተከፈተ ነው። አማራ ያልሆነ ወይም ኦሮሞ ያልሆነ ወይም ደግሞ የዛ አካባቢ ተወላጅ ያልሆነ ሰው በግድ እንዲወጣ የሚገደድባቸው ሁኔታዎች ነው ያሉት። ሰቆቃው ህዝቡ ሲያልቅ፣ ህዝቡ ሲሞት በቪዲዮ የምናየው ያሳየናል። ይሄ ኢትዮጵያ ውስጥ ሊሆን አይችልም። እንዴት ይሆናል? እና ይሄ ነገር ጠቅላይ ሚኒስትሩ ከመጡበት ጊዜ እየጨመረ እየተባባሰ መጣ እንጂ እየተሻሻለ አልመጣም። ለዚህ ነው ወደ ኮንክሉዥን ያመራኝ ቁጥሮችን ሁሉ ልጄ ፌይልድ ስቴት ሆናለች ኢትዮጵያ ያልኩ። ፌይልድ ስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። አንዳንድ ሰዎች በጽሁፉ ላይ ኤግዛጅሬት አድርገዋል፣ ትንሽ አዳምቀዋል ብለውኛል። ግን ስናየው ለምሳሌ በአርምድ ፎርስ ላይ ኮንትሮል፣ ዛሬ ያለው ኮንትሮል አርምድ ፎርስ፣ እያንዳንዱ ክልል የራሱ አርሚ አለው።
የታጠቀውን ሀይል መቆጣጠር አማርኛ እንዲያደርጉልኝ ነው። ይቅርታ ሻለቃ ላይ
እሺ። አዎ፣ ጦር የታጠቀውን ሀይል መቆጣጠር አልተቻለም፣ ወይም ደግሞ የስራ ክፍፍሎችን በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸው። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለገውን መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም ለስልጣኑ። ይሄ አንዱ ነው። ከማዕከላዊ መንግስት የራቀ በማዕከላዊ መንግስት ቁጥጥር ውጭ የሆነ ድርጊቶች ሲፈጸሙ፣ ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማ የት ሄዶ ስለ ፖለቲካ መነጋገር የሚቻለው? ዛሬ ለንቅናቄ ለፓርቲ ምርጫ በምንዘጋጅበት ጊዜ ማን የትኛው ፓርቲ ነው እንደ ልብ ኦሮሚያ ሄዶ መናገር የሚችለው? የትኛው ፓርቲ ነው ወደ ደቡብ መነቃነቅ የሚችለው? አሁን ሌላው ቀርቶ ወደ አማራ ሀገር እንኳን ለመሄድ በቅርቡ እዚህ ችግር እንዳጋጠማቸው እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ ላክ ኦፍ ኮንትሮል ቴሪቶሪውን እና የሀገሩን ውስጥ ያለውን ሀብት ንቅናቄ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄ ስለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ይዘጋል። ቤንዚን ከከተማ ውስጥ አይገባም። ኢምፖርት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግስ ተነስቶ መንገዱን ይዘጉታል። ቀረጥ ያስከፍላሉ። ሀረር ላይ ቀረጥ ያስከፍላሉ። ክሪሚናል ጋንግስ በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናቀሉ ያው ደግሞ ማሲቭ የሆነ ዲስፕሌስመንት አለ። 4 ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠት አልተቻለም። የጤና፣ የትምህርት፣ የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ ደግሞ ጽሁፉ ላይ ጠቅሼዋለሁ። የመንግስት ኢኮኖሚ እየወደቀ ነው ያለው። የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒትና ለቤንዚን ማስመጫ ካልሆነ በስተቀር ምንም ገንዘብ የለንም ብሎ ተናግሯል የባንክ ገዢው። ይሄን ሁሉ ደምሬ ነው ፌይልድ ስቴት ችግር አለ ኢትዮጵያ ውስጥ ያለ የወደቀ
ዶክተር ዮናስ የተከታዩን እድል ለእርስዎ ተስፋ ለመቁረጥዎን ለውጡም ማስተካከያ ማስፈለጉን ገልጸው፣ ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተጣለም በጽሁፎ። ምን ይላሉ ሻለቃ ዳዊት ላሉት?
ለመጨረሻው ጥያቄ ተወያዮቹ ሻለቃ ዳዊት ወልደ ጊዮርጊስና ዶክተር ዮናስ ብሩ የሚሰጧቸው ሐሳቦቻቸውን ያካተተ ተከታይ ክፍል ሌሎችንም ጉዳዮች ጨምሮ በሌላ ዝግጅት ይቀርባል። ለዛሬ አሉላንም እንግዶቹንም አመሰግናለሁ።
ኑሪ ባቡራለ አናት ከፈለ ያበረቱ እንተለ Thank you.